ጤናስጥልኝ። የአሜሪካ ድምፅ የጋቢና ቤ መሰናዶ አድማጮች እንደምን አመሻችሁ። የህዳር 2014 ዓ.ም የሐሙስ ምሽት መሰናዷችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ዕለት ውሃት በአማራ ክልል ንፋስ መውጫ ከተማ አድርሶታል ባለው ጥቃት ዙሪያ ሪፖርት አውጥቷል። በዚህ ዙሪያ ዘለግ ያለ ዘገባ አለን። በተመሳሳይ በትላንትናው ዕለት ሂውማን ራይትስ ዋችም ሪፖርት አውጥቷል። እሱንም የምንቃኝ ይሆናል። በሌላ ወጣት ተኮር ርዕስ ደግሞ
ሰዓቱ ሕክምና ሚኒስቴር ምግብ ተፈሪ ሳይሆን የተጠቀጠ ላይ እንዴት አድርጌ ያለኝን ሲል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪንስ አድርጌ ለሰዎች ደግሞ መርዳት ይችላለ የሚለው ነው ነበር በዋነኝነት ትኩረት ማድረግ የፈለኩት።
የሰማችኋት በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የመጨረሻ ዓመት የሕክምና ተማሪ የሆነችውን ሲትራ ኑረዲንን ነው። የሕክምና ተማሪዎች የዩኒቨርሲቲ ሕይወት ምን ይመስላል በሚለው ዙሪያ ዘለግ ያለ ዘገባ አጠናቅረናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ዜናዎቹ እንለፍ።
አመሰግናለሁ ኤደን። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት የህወሓት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን እንዲሁም ሆስፒታሎችና የሕክምና ተቋማትን መዝረፋቸውን አስታውቋል። ጥቃት የደረሰባቸውን ሴቶች፣ ሆስፒታሎችና የሕክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማው አስተዳደር ያገኘው መረጃ ህወሓት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸውን እንደሚያሳይ ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የኢትዮጵያ መንግስት በሽብርተኝነት የፈረጀው ህወሓት ወይም የትግራይ ኃይሎች በበኩላቸው ያስነገሩት መግለጫ ላይ አምነስቲ በትግራይና በሌሎች የኢትዮጵያ ክፍሎች ባለፈው አንድ ዓመት የደረሱ የመብት ጥሰቶችን ስለማጋለጡ እውቅና ሰጥተው የአሁኑ መግለጫ ግን በርቀት በተደረገ የቪዲዮ ግንኙነትና ለራስ ባደሉ የክልሉና ፌዴራል ባለስልጣናት ምስክርነቶች ላይ በመመስረቱ የሚረብሽ የመረጃ አሰባሰብ ግድፈት እንዳለበት አስታውቀዋል። ፈጻሚው ማንም ይሁን ማንም የትግራይ መንግስትና ህዝብ ተፋላሚ ባልሆኑ ሰዎች ላይ የሚደርሱ የወሲብ ጥቃቶችና የጭካኔ ተግባራትን እንደሚወግዝም አስታውቋል። ተፋላሚ ያልሆኑ ሰዎች ተጎድተው እንደው ለዚህ ዘግናኝ ጥቃት ሰለባዎች ሀዘኑን መግለጽ እንደሚወድ ያስታወቀው ኃይሉ በምርመራ የኃይሉ አባላት ይህንን መሰል ወንጀል መፈጸማቸው ከተረጋገጠ ለፍርድ እንደሚቀርቡ ጠቁሟል። ይህ በእንዲህ እንዳለ ወደ ትግራይ ክልል ሰብአዊ ረድኤት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መደፈር ድርጊት ሰለባዎችን እየጎዳ መሆኑን ሂውማን ራይትስ ዎች የተሰኘ የመብት ተሟጋች ድርጅት አስታውቋል። በጉዳዩ ላይ ዘለግ ያለ ሪፖርት በቅርቡ ያወጣው ተቋም በአስቸኳይ ምግብና መድኃኒት ወደ ክልሉ እንዲገባ እንዲፈቀድ፣ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። ባለ 89 ገጹ የሂውማን ራይትስ ዎች ሪፖርት ያንን ቀን ሁሌም አስታውሰዋለሁ የሚል ርዕስ ያለው ሲሆን በትግራይ ክልል ለሚገኙ ጾታን መሰረት ያደረገ ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅም ነው። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች ኢትዮጵያ መንግስትንም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነጻ አውጪ ግንባር ህወሓትን ጨምሮ የመብት ረገጣ እንዲያቆሙ፣ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደረግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሂውማን ራይትስ ዎች አሳስቧል። በካሜሩን በአንድ ዩኒቨርሲቲ ማስተማሪያ አዳራሽ ላይ በተወረወረ በቤት ውስጥ የተሰራ ቦምብ 11 ተማሪዎች እንደቆሰሉ የዩኒቨርሲቲው ምክትል አስተዳዳሪ ተናግረዋል። ጥቃቱ የደረሰው በግጭት እየተናጠ ባለው የካሜሩን እንግሊዝኛ ተናጋሪ ክልል ውስጥ ነው። ቦያ የተሰኘው ዩኒቨርሲቲ ምክትል አስተዳዳሪ ኦርሄ ጎማ ማንጋ እንዳሉት አንድ ወንድና 10 ሴት ተማሪዎች ቆስለዋል። ሁሉም በመልካም ሁኔታ እንደሚገኙ ሲአርቲቪ ለተሰኘ የመንግስቱ ራዲዮ ጣቢያ ገልጸዋል። ቦያ የደቡብ ምዕራብ የካሜሩን ክልል ዋና ከተማ ናት። ደቡብ ምዕራብና ሰሜን ምዕራብ ቀጠናዎች የፈረንሳይኛ ቋንቋ ተናጋሪ በሚበዛባት ሀገር በዋነኝነት እንግሊዝኛ የሚነገርባቸው ቦታዎች ናቸው። በፈረንሳይኛ ተናጋሪያን የበላይነት ምክንያት ለአስርት ዓመታት የዘለቀ መድሎ ተፈጽሞብናል ያሉ ታጣቂዎች የጀመሩት ዘመቻ ተስፋፍቶ በ2017 ጥቅምት ወር ላይ እንግሊዝኛ ተናጋሪው ቀጠና ነጻ ሀገር የመሆን ጥያቄ እንዲያነሳ አድርጎታል። እስካሁን ግጭት 3500 ሰዎችን ቀጥፈዋል። 700,000 ሰዎች ደግሞ ከቤታቸው እንዲፈናቀሉም ተገደዋል። ባለፈው አንድ ዓመት ግጭቱ ቢበረታም መንግስት ያልሆኑ ድርጅቶች ግን የቅርብ ጊዜ መረጃ አልሰጡም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ራሽያ በዩክሬን ድንበር አቅራቢያ የምታደርገው የጦር እንቅስቃሴ ሀገራቸውን እንዳሳሰበ ተናግረዋል። ከዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሊባ ጋር ተገናኝተው ያወሩት ብሊንከን ያልተለመደ የተባለው የራሽያ የጦር እንቅስቃሴ እንዳሳሰባቸውና ሀገራቸው ሁኔታውን በቅርበት እየተከታተለችው እንደሆነም አስታውቀዋል። ከአጋሮቻቸው ጋር እንደሚማከሩበትም ተናግረዋል። ዩናይትድ ስቴትስ በሁለቱ ሀገራት መካከል ያለው ውጥረት እንዲረግብ ስትጥር መቆይቷንም አስታውሰዋል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። ጋቢና ቪኦኤ የሐሙስ ምሽት ህዳር 2014 ዓ.ም ሬዲዮ በቴሌቪዥን መሰናዶ ይቀጥላል። በኢትዮ ሳት ላይ እንዲሁም ደግሞ በቪኦኤ አማርኛ ፌስቡክ ገጽ ላይ ዝግጅቶቻችንን መከታተል ትችላላችሁ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ዕለት ባወጣው አዲስ ሪፖርት የህወሓት ታጣቂዎች በአማራ ክልል ተቆጣጥሮት በነበረው በንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችንና የሕክምና ተቋማትን መዝረፋቸውንም አስታውቋል። ጥቃት የደረሰባቸውን ሴቶች፣ ሆስፒታሎችና የሕክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሓት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸውን እንደሚያሳይ ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምጽ ከዚህ ቀደም በተጠቀው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ያነጋገረ ሲሆን በጉዳዩ ላይ እስካሁን ከህወሓት በኩል የተባለ ነገር የለም። የሪፖርቱን ዝርዝር ስመኝሽ የቆየ እንደሚከተለው አጠናቅረዋለች።
አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሓት ታጣቂዎች ከነሐሴ 6 እስከ ነሐሴ 12 2013 ዓ.ም ለአስር ቀን ተቆጣጥረውት በነበረው የአማራ ክልል ነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን ማረጋገጡን አስታውቋል። በድርጊቱ ጥቃት የደረሰባቸውን 16 ሴቶች ማነጋገሩን የገለጸው አምነስቲ የህወሓት ታጣቂዎች ሴቶቹን ማንነታቸውን መሰረት ባደረገ ሁኔታ አዋራጅ ስድብ ይሰድቧቸው እንደነበርና የመንግስት ተዋጊዎች የትግራይ ሴቶችን በመድፈራቸው ለብቀላ እንደሚደፍሯቸው እንደነገሯቸው በሪፖርቱ ላይ ጠቅሷል። አምነስቲ ካነጋገራቸው በንፋስ መውጫ ጥቃት ከደረሰባቸው ሴቶች አንዷ ስሟን በእምነት ሲል የጠቀሰው የ45 ዓመት ሴት ስትሆን የህወሓት ታጣቂዎች ነሐሴ 8 ቀን ወደ ቤቷ መምጣታቸውንና ቡና እንድታፈላላቸው ካደረጉ በኋላ ለሶስት እንደደፈሯት ተናግራለች። ሌላዋ በከተማው ምግብ በመሸጥ ተዳደር የነበረች የ30 ዓመቷ ገበያነሽ በበኩሏ የደረሰባትን የመድፈር ጥቃት ለአምነስቲ ስታስረዳ
ያደረሱብኝን ለመናገር ቀላል አይደለም። አስገድደው ደፍረውኛል። ሶስቱም የደፈሩኝ ልጆቼ እያለቀሱ እያዩ ፊት ለፊት ነው። ትልቁ ልጄ 10 ዓመቱ ነው። ሁለተኛው ደግሞ 9 ዓመቱ ነው። የህወሓት ወታደሮች ሲደፍሩኝ ልጆቼ እያለቀሱ ነበር። የሚፈልጉትን ካደረጉ በኋላ ጥለው ሄዱ። በተጨማሪም ደብድበውኛል። የነበረኝን ሽሮና በርበሬም ወስደዋል። ልክ እንደሚተኩሱብኝ ጠመንጃቸውን እላይ ላይ ይደግኑ ነበር።
በአራት የህወሓት ታጣቂዎች መደፈሯን የገለጸችው የ28 ዓመቷ ሐመልማል በበኩሏ የ10 ዓመት ልጇ እያየ መደፈሯን ገልጻ እርሷን የፈለጉትን እንዲያደርጉ ልጆቿን ግን እንዳይገሉባት ትለምን እንደነበር መናገሯን ሪፖርቱ አካቷል። የህወሓት ታጣቂዎች ሴቶቹን ከመድፈር በተጨማሪ ቤታቸውን መዝረፉን የጠቀሰው የአምነስቲ ሪፖርት አብዛኛዎቹ ጥቃት የደረሰባቸው ሴቶች ከእጅ ወደ አፍ ኑሮ የነበራቸው በዝቅተኛ ገቢ ይተዳደሩ የነበሩ መሆናቸውን ገልጿል። ጥቃቱ በደረሰበት ወቅት ዘጋቢያችን አስቴር ምስጋናው ወደ ንፋስ መውጫ ከተማ ተጉዛ ያነጋገረቻቸው እድሜያቸው በሃምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ሁኔታውን ለአሜሪካ ድምጽ ባስረዱበት ወቅት የህወሓት ታጣቂ ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ገልጸው ነበር።
ወቅቱ ይዘለቃል። እናት ይገባል። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙ ስኮተታል። ቀስቀሴ ብትል አንተ እግሬን ነው ቆልጥ መጣ ያለ ደፈረኝ። ከዛ ማንም የመጣ የለም። አንዱ ለአንዱ የሚመጣ ሰው የለም። ጭል ያለ ነው በቃ። ታዲያ የት ነው እንትን ነው መሆዱ የምናገረው? ድምጥማጤና ቁጭ ቁጫ
ሌላዋ በወቅቱ ያነጋገርናት በ30ዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችልን የሶስት ልጆች እናት ስሟ በተመሳሳይ እንዳይጠቀስ የጠየቀች ሲሆን በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ተቀመጥኩበትም 3-4 ነው መጡብኝ። ካመጡም እዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪሲል መታለ ገላለ ሲሉ ያው በቃ አስገድዶ ያው ደፈሩኝ። እኔን ማለት ለሶስት ክላራስ ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጄ እሪስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ሪሊጅን ብየስታገር ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ? እንዳለ መለጥልጥና አንኩት። ሁለተኛ ልጄ እሪ ያለበትን ያው ልጄንም መተውታል። ህፃን ነው የስምንት ዓመት ልጅ ነው መተውብኛል። እና ምንም አልችልም። ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድጌጌ የተደፈር።
በሌላ በኩል ህወሀት በቀረበ ሪፖርት ላይ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ ጥሰት ጋር በተያያዙ የሚቀርቡ ውንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ ተናገሩት መንግስት በአሸባሪነት የፈረጀው የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ አዲስ የወጣውን ሪፖርት አስመልክቶ ሲናገሩ ጥቃት ከደረሰባቸው ሴቶች የሰማናቸው በህወሓት ተዋጊዎች የተፈጸሙት እጅግ አስከፊ ድርጊቶች የጦር ወንጀል መባል የሚችሉ በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው ሲሆን የህወሓት ታጣቂዎች በሰብአዊ መብት ላይ የሚደርሱትን ጥቃትና ጾታንና ወሲብን መሰረት ያደረገ ጥቃትን ጨምሮ የዓለም አቀፉን ሰብአዊ ህግ ጥሰት በአስቸኳይ ማቆም አለባቸው። አመራሩ እንደነዚህ አይነት ጥቃቶችን ሊታለፉ እንደማይችሉ በግልጽ ማሳወቅና ይህን ድርጊት የፈጸሙትን ተጠርጣሪዎች ከኃላፊነታቸው ማንሳት አለባቸው ብለዋል። የአምነስቲ የምስራቅ አፍሪካ አጥኚ የሆኑት አቶ ፍስሐ ተክሌ በበኩላቸው ለአሶሲየትድ ፕሬስ ሲናገሩ ይሄ በዘጠኝ ቀን ብቻ መፈጸሙ እጅግ አስደንጋጭ ነው ብለዋል። አምነስቲ በከተማዋ የተመለከተው ማንነትን መሰረት ያደረገ ስድብና ጥቃት እንዲሁም የቡድን መድፈር በትግራይ ከነበረው ጋር ተመሳሳይ መሆኑንም አመልክተዋል። አምነስቲ የሴቶቹን ጥቃት በተመለከተ ዛሬ ባወጣው ሪፖርት በህወሓት ታጣቂዎች የመድፈር ጥቃት የደረሰባቸው ሴቶች በአካላቸውና በአይምሯቸው ላይ በደረሰባቸው ጉዳት ስቃይ ላይ መሆናቸውን እንደገለጹለትና ለጀርባ ህመም፣ ደም የቀላቀለ ሽንት፣ የመራመድ ችግርና የአይምሮ ጭንቀት መጋለጣቸውንም ጠቅሷል። ሪፖርቱን ለማጠናከር የከተማውን መንግስት የሴቶች ህጻናትና ወጣቶች ቢሮ ማነጋገሩን የጠቀሰው አምነስቲ ህወሓት አካባቢውን ተቆጣጥሮ በነበረበት ጊዜ 71 ሴቶች የመደፈር ጥቃት ደርሶባቸው ማመልከታቸውን እንደነገሩት ጠቅሷል። ከፌዴራሉ የፍትህ ሚኒስቴር የተገኘው ቁጥር ደግሞ 73 እንደሚደርስም አስቀምጧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን ከአስር ቀናት በፊት የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ በጋራ ባወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አስታውቀው ነበር። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ በ109 ሴቶች ላይ ያስገድዶ መድፈር መፈጸሙንና በ165 ሰዎች ላይ የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ሪፖርቱ ይፋ በተደረገበት ወቅት መግለጫውን የሰጡት የፌዴራል ጠቅላይ አቃቤ ህግ ዘርፍ ሚኒስቴር ዴኤታ አቶ ፈቃዱ ጸጋ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ ይህም ብለዋል።
እስካሁን በምርመራ ሂደት ባረጋገጥ ነው በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ሴቶች አስገድዶ መደፈራቸውን፣ በአማራ ክልል ሰሜን ጎንደር ዳባት ደባርቅና ዜሌ ማኖስ ወረዳ 29 ሴቶች አስገድዶ መደፈራቸውን፣ በአፋር ሰው ሪፖርት የተደረጉ 7 ሴቶች አስገድዶ መደፈራቸውን አረጋግጠናል።
በተጨማሪም አቶ ፈቃዱ የተፈጸሙት ጥቃቶች እጅግ ዘግናኝና ለመናገር የሚከብዱቸው ብለው ነበር።
ሴቶቻችን ሲደፍሩ የነበሩት የምናወራረደው ሂሳብ አለ፣ የእኛ እናቶች ተደፍረዋል እና እናወራረዳለን የሚሉ ቃል በተጨቀም ፋኖ ለአማራ ልዩ ኃይል መከላከያ እናቶቻችንን ደፍሯል፣ እናንተን በመድፈር እናወራረዳለን። ቃል በቃል ይጠቀሙ የነበረ ብዙ የምስክርነታቸውን የሰጡ የግል ተበዳዮች የገለጹት አገላለጽ ስለሆነ ነው። አንዲት ሴት ከሁለት እስከ 15 የሚደርሱ ሰዎች በተደጋጋሚ እንድትደፈር የሆነችበት 15 ሰዎች እያልኳቸው ያለሁት በተለያየ ቀን አለ። ሁለት ሶስት ሰው እያልኳቸው ያለው በተለያየ ቀን አይደለም፣ በአንድ ጊዜ በተከታታይነት አንተ ግባ አንተ ውጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብረ ስጋ ግንኙነት የተፈጸመባቸው ሴቶቻችን ቁሳዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት
ይህንኑ ሁኔታ ያጠናከረው የዛሬው የአምነስቲ ኢንተርናሽናል ሪፖርት በከተማው የሚገኙ የሕክምና ተቋማት በህወሓት ታጣቂዎች በመውደማቸውና በመዘረፋቸው የመደፈር ጥቃት የደረሰባቸው ሴቶች አስቸኳይ የእርግዝና መከላከያ፣ የኤችአይቪ ምርመራና ሌሎች በወሲብ የሚተላለፉ በሽታዎች ሕክምና አገልግሎት ማግኘት እንዳልቻሉ እንዲሁም ከደረሰባቸው ጉዳት ማገገም እንዲችሉ የማማከር አገልግሎት እንዳላገኙ የአምነስቲ ሪፖርት ጠቅሷል። እንደ ምሳሌም አስገድዶ የመድፈር ጥቃት የደረሰባት የ20 አመቷ ሰላማዊት በደረሰባት ጥቃት ምክንያት ማርገዟን ብትገልጽ ምንም አይነት የህክምና አገልግሎት አለማግኘቷን አምነስቲ በሪፖርቱ አካቷል። አምነስቲ ያነጋገረው ተመሳሳይ አገልግሎት ይሰጥ የነበረ አንድ መንግስታዊ ያልሆነ ድርጅትም መንግስት የሰብአዊ እርዳታ በሚሰጡ ድርጅቶች ላይ ባለው አቋም ምክንያት ባደረበት የጸጥታ ስጋት አካባቢው ላይ እርዳታ መስጠት እንዳልቻ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶ ነው። ወደ ሌላ ተመሳሳይ ዘገባ ደግሞ እንሻገር። የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ረድኤት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን በትላንትናው ዕለት ሂውማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት አስታውቋል። በጉዳዩ ላይ በትላንትናው ዕለት ዘለግ ያለ ሪፖርት ያወጣው ተቋሙ በአስቸኳይ ምግብና መድኃኒት ወደ ክልሉ እንዲገባ እንዲፈቀድ እንዲሁም ለዓለም አቀፍ ምርመራም መንግስት ድጋፍ እንዲያደርግ ጠይቋል። ሀብታሙ ስዩም የሪፖርቱን ጥቅል ሁኔታ በወፍ በረር ያስቃኘናል።
ባለ 89 ገጹ የሂውማን ራይትስ ዎች ሪፖርት ያን ቀን ሁሌም አስታውሰዋለሁ የሚል ርዕስ ያለው በትግራይ ክልል የሚገኙት ጾታን መሰረት ያደረጉ ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅ ነው። ኢትዮጵያ መንግስት ወደ ትግራይ ክልል እርዳታ እንዳይገባና አስፈላጊ አገልግሎቶች እንዳይሰጡ መገደቡ በክልሉ የሚገኙ ጤና ተኮር ተቋማት ከመውደማቸው ጋር ተዳምሮ የወሲብ ጥቃት ተጎጂዎች እጅግ አስፈላጊ የሆኑ እንክብካቤዎችና ሕክምናዎችን እንዳያገኙ እየከለከላቸው ነው ብሏል የሰብአዊ መብት ተሟጋቹ ተቋም። በሰሜን ኢትዮጵያ ግጭት ከተቀሰቀሰበት የጎርጎሳውያኑ ህዳር 2020 ወዲህ ተገደው በተደፈሩ እድሜያቸው ከ6 እስከ 80 ዓመት በሆናቸው ሴቶች ላይ ደርሰዋል የተባሉ አደገኛ የጤና ጉዳቶችን፣ ቀውሶችና መገለልን መመዝገቡን ያስታወቀው ተቋሙ የኢትዮጵያ መንግስት ክልሉን መክበቡ በቂና ቀጣይ ምላሽ ለተጎጂዎች ብሎም የወደመውን የክልሉን የጤና ስርዓት ለመጠገን የሚችሉ ምላሾች እንዳይሰጡ በመከልከል ያስከተለውን ሰብአዊ ጥፋት በጉልህ እንዳሳየም አስታውቋል። በጦርነቱ የመጀመሪያ 9 ወራት ተፋላሚ ወገኖች የተንሰራፋ ወሲባዊ ጥቃት ፈጽመዋል። ሆን ብለው የጤና ተቋማት ላይ በማነጣጠራቸውም ሰለባዎችና ማህበረሰቡን አናግተዋል ያሉት የተቋሙ የሴቶች መብት ጥበቃ ቡድን ኃላፊ ኒሻ ቫሪያ ከሰኔ ጀምሮ መንግስት የጀመረው ከበባ ተጎጂዎች የህክምናና ማህበረሰብ ነክ የስነ ልቦና እንዲሁም የአእምሮ ጤና እገዛ እንዳያገኙ በማድረግ ጥምር ጉዳት ማድረሱን ተናግረዋል። በኢትዮጵያ ፌደራል ኃይሎችና አጋሮቻቸው ማለትም በኤርትራና አማራ ክልል ኃይሎች ቁጥጥር ስር ባሉ ስፍራዎች አስገድዶ መድፈር፣ በቡድን መድፈር፣ ወሲባዊ ባርነትና ማሰቃየት፣ ቤተሰብ አባላትን ከመግደል፣ መደብደብና ዘርን መሰረት ያደረጉ አስነዋሪ ቃላትን ከመጠቀም ጋር ተዳምረው መፈጸማቸውን ያወሳው ተቋሙ የትግራይ ኃይሎችም በክልሉ በሚገኙ የኤርትራ ስደተኞችና በአማራ ክልል በሚገኙ ሰላማዊ ሰዎች ላይ አስገድዶ መድፈር፣ ግድያና ሌሎች የመብት ጥሰቶችን መፈጸማቸውንም አስታውቀዋል። የወሲባዊ ጥቃት ተጎጂዎች ያስፈልጋቸዋል ተብለው ከተጠቀሱት የህክምና አገልግሎቶች መካከል የጽንስ ማቋረጥ፣ የኤችአይቪና ሄፓታይተስ ቢ በሽታዎች ህክምና፣ ለተሰበረ አጥን፣ በስለት ለደረሰ ቁስለትና አሰቃቂ ፌስቱላ የሚሆኑ የህክምና አገልግሎቶች ተጠቅሰዋል። ተጎጂዎች ለደረሰባቸው ጭንቀትና ድህረ አሰቃቂ ትዕይንት ድብርት ፖስት ትራማቲክ ዲስትረስ ድጋፍ እንደሚያስፈልጋቸውም ተጠቁሟል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች ኢትዮጵያ መንግስትም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነጻ አውጪ ግንባር ህዋትን ጨምሮ የመብት ረገጣን እንዲያቆሙ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደረግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሁማን ራይትስ ዎች አሳስቧል። ተቋሙ ይህንን ሪፖርት ለማጠናቀር ወደ 30 የሚጠጉ የጤናና የረድኤት ሰራተኞችን፣ ለጋሾችን፣ የወሲብ ጥቃት የደረሰባቸውን ተጎጂዎችና ምስክሮችን ማናገሩን፣ ከዚህ በተጨማሪ ደግሞ ከ40 በላይ ተጨማሪ ግለሰቦችን ስም ያልተጠቀሰበት የሐኪም ማስታወሻዎችን ከአገልግሎት ሰጪዎች ማግኘቱን፣ በስልክና በጽሁፍ ከትግራይ ክልል ባለስልጣናት ጋር ቃለ ምልልስ ማድረጉን፣ ከኢትዮጵያ መንግስት በኩል ግን መረጃ ለማግኘት ያቀረበው ጥያቄ መልስ አለማግኘቱን አክሏል።
ናቬ ይቀጥላል። አሁን ደግሞ ቀለል ወዳለ ወጣት ተኮር ዘገባ እንሻገር። ተከታዩ ዘገባችን በሕክምና ትምህርት ቤት ውስጥ ስላለው የወጣትነት ሂደትና ስለ ትምህርት ያስቃኘናል። እንደሚከተለው አቀርብላችኋለሁ። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባት እና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረዥም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ ዓመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አሰልቶ ያክስል ፈተና ልበሽ ሲ አንደኛ ምጣሽ መልስ ሊሆን ይሻለ ነው እንዲ ሊሚገኝክች ይሰጣሉ። እኔ አስረተኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰዓቱ ህክምናን ወይም ኢንሽነሪንግ እንደዚህ የመሳሰሉ ሳይሆን ጀስት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ላይ ነበር በዋነኝነት የተስፋ አድርጌ የፈለኩት ወይም አትኩሮት ሚሰጥ የፈለኩት ነው። እንዳጋጣሚ ሆኖ ያው ህክምናም ቅዱስ ጳውሎስ ተፈተንኩኝ እንደዛም ደግሞ አለፍኩኝና ያው ስንዲገባሁኝ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት ስለገባንበት ጊዜ እኛ ትምህርት ቤት ከፕሪሚየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ አመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት መግባት ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ያገኘሁት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን ሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ በፈተና ዝግጅት ላይ ነው በዋነኝነት አትኩሮት ስናደርግ የነበረው ነው። ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስል።
የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ጀምሮ አስሜ መሆን ተሪም አልነበረኝም፣ ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ ከዛ ነው ወደ ሕክምና አስተዋቅነት ላይ ውጤቱ ስለነበረኝ የቀየርኩት። ቁመቴ ነው። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም። የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ለመሆኑ ወደዚህ ነው የገባው።
የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራ እና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህንን ይመስላል፣ ህክምና ትምህርት ይህን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርት በራሱ እና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነዚህ ስትነቂ ማለት እንደዛ አይነት ትምህርት አይደለም ይበልሽ ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላታመጭ ትችያለሽ እና እነሱ ነገር አዳፕት ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንትራክት ይሆናል። ይህ ቃል ፈተና የሚባል አለ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ይህም ባነካከብ ወደት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት ትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዴት ትገልጻለች?
በህክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ 2ኛ ዓመት ብዙ ወር በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የምንገባበት ጊዜ እና ሆስፒታል የምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረ ማለት ነው እና ከክሊኒካል የር እና ፕሪክሊኒካል የር የሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርገው እያሳዩት ምን ያመኛል፣ እንደዚህ አይነት ስሜት ይሰማኛል ያን እንደሚመጣበት የታሪ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል እና በጣም ደስ ይል ነበረ። እየጨመርን እውቀታችንን እየጨመረ በሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ የሆነ እንደመጣ ነው የሚመስለው።
አድማጮቻችን ከሲትራ ኑረዲን እና እንዲሁም ከዳግማዊ ሙልጌታ ጋር ያደረግነው ቆይታ በነገው ምሽት የሚቀጥል ይሆናል። የሚኪያስ ንጉሴ እና የማርታ ጌታቸውን ሙዚቃ እየሰማችሁ እንድትዝናኑ እንጋብዛለን። ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት ጋቢና ቪኦኤ መሰናዶውን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት መሰናዶው እንገናኝ እያለን በጀመረው ሙዚቃ እንሰናበታለን። ሰናይ ምሽት።